ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጳጉሜን 5/2010 የመጨረሻው ቀን ዝግጅት ጀመረ።
የመጨረሻው ካልካይቀር ሆያ ሆዬ
ሆዬ ጌታ እንኳን ለ2011 ዓመተ ምሕረት አደረሳችሁ አድማጮች።
በፍቅር እንደመር፣ በይቅርታ እንሻገር
የጠቅላይ ሚኒስትር አብይ አህመድ የአዲስ ዓመት መልእክት ነው።
በዚሁ መሪ ቃል ስር የአዲሱ ዓመት መቀበያ ዝግጅትም በሚሊኒየም አዳራሽ በአሁኑ ሰዓት እየተካሄደ ነው።
እንኳን በሰላምና በፍቅር ከዘመን ዘመን ከማርቆስ ወደ ሉቃስ ይባላል። በዓለም ዙሪያ ላላችሁ ሁሉ ከአሜሪካ ድምፅ ራዲዮ ጣቢያ የመልካም አዲስ ዓመት ምኞታችን ይድረሳችሁ።
እንኳን አደረሳችሁ፣ እንኳን አሸጋገራችሁ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባትና
ጤና ይስጥልን አዲሱ አበበ ነን።
መላ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት የሰላም የፍቅር የአንድነት የመደመርና የመዝለቅ እንዲሆንልን እመኛለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ሚኒስትር አብይ አህመድን አሞግሳ ሸልማቸዋለች። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዛላምበሳ ድንበር ላይ በኢትዮጵያና በኤርትራ መካከል ተገንብቶ የነበረው አጥር ከ20 ዓመታት በኋላ መፍረሱ ተገለጠ። የኢትዮጵያ አዲሱ 2011 ዓ ም በሚከበርበት በነገው ዕለት ሁለቱን አገሮች የሚወከሉ ከፍተኛ የመንግሥት አመራሮችና የመከላከያ ሰራዊት አባላት የሚሳተፉበት የእንቁጣጣሽ አዲስ ዓመት በዓል መድረክ እንደሚካሄድም ሙሉጌታ ጽባህ ከመቀደ ዘግቦልናል።
ከ20 ዓመታት በላይ የዘለቀውን ተገንብቶ የነበረ ይህንን አጥር የሁለቱ አገራት የመከላከያ ሰራዊት በጋራ በመሆን እንዳፈረሱት ነው የተገለጸው። በነገው ዕለት ከአዲስ ዓመት 2011 ተያይዞም ከሁለቱ አገራት የተወከሉ ነዋሪዎች፣ ከፍተኛ የመንግስት አመራሮችና የመከላከያ ሰራዊት የሚሳተፉበት መድረክም ይካሄዳል ተብሏል። ይህ ታሪካዊ በዓልና መድረክ በድምቀት በሰላማዊ አኳኋን ለማሳለፍ የሁለቱ አገራት የመከላከያ ሰራዊት አባላት በጋራ በዛሬው ዕለት መወያየታቸው በጉለመኸዳ ወረዳ አስተዳደር የህዝብ ግንኙነት ጽህፈት ቤት ኃላፊ አቶ ዮሐንስ ሽፋረ ተናግሯል። በዓሉን የሚያደምቁ የተለያዩ ዝግጅቶችም ተጠናቀዋል ብለዋል።
የሁለቱም ድንበሮች በኢትዮጵያና በኤርትራ ድንበሮች በሁለቱም አካባቢ ያው ድንበሮች እንዲከፈቱ ተደርገዋል። ከዛ ባለፈ በሁለቱም መካከልም ደግሞ ያው አድራሾች እየተሰሩ ነው። አጠቃላይ ሁሉም የዝግጅት ሁኔታዎች እየተዘጋጁ ነው የሚገኙት። ዛሬ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊትን በከፍተኛ ኃላፊዎች ያው ተገናኝተዋል። አዛዦች ያው ነገ ደግሞ ያው እንደተጠበቀው የሁለቱም ህዝቦች በዚህ ተገኝተው ያው የህዝብ ለህዝብ ግንኙነት ይካሄዳል ተብሎ ይጠበቃል ማለት ነው።
ከአሁን በፊት የህዝብ ለህዝብ ግንኙነት ለመጀመር ዝግጅቶች ተሰናድተው ግን ከኤርትራ ወገን የተጠበቁ እንግዶች ሳይመጡ ቀርቷል። የነገውን ዝግጅት ላይ እንደሚመጡ በምን እርግጠኛ ሆናችሁ ብለን ለአቶ ዮሐንስ ጠይቀናል። በዛሬው ዕለት የሁለቱ አገራት የመከላከያ ሰራዊት አባላት መገናኘታቸው እንዲሁም የፈንጅ ጠረጋ ስራዎች በመፈጸማቸው ዝግጅቱ እንደሚሳካ ያመለክታል ሲሉ መልሰዋል። አዲስ ዓመት 2011 በይፋ የኢትዮጵያና የኤርትራ ድንበር ተከፍቶ የየብስ ትራንስፖርት ይጀመራል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽበሃ መቀለም።
አመሰግናለሁ ሙሉጌታ ለዘገባው። 2011 ዓመተ ምህረት በኢትዮጵያ የተጀመረው የለውጥ ሥራ መሠረት የሚይዝበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና መፍጠር እንደሚሆን ለአሜሪካ ድምፅ በሰጡት ቃል ገልጸዋል ጠቅላይ ሚኒስትሩ። ኢትዮጵያውያን አዲሱን ዓመት በሰላም በፍቅር በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እውቅናና ሽልማት አበርክታላቸዋለች። በምሽቱ ዘገባ ይዘናል፣ አብይ ርዕሳችን ይሆናል።
የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ 9,000 የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልሉ ባለሥልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸውም ተብሏል። በሌላ በኩል በሽብር ወንጀል ተከሰው እስከ ዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በመጽሔት ዘገባ ይኖረናል።
የኢትዮጵያ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲን መጎብኘታቸውና ከሀገሪቱ አቻቸው ጋርም መገናኘታቸው ለአፍሪካ ቀንድ ሀገሮች ሰላምና መረጋጋት ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አስታወቁ። የሦስቱ ሀገሮች የውጭ ጉዳይ ሚኒስትሮች ወደ ጅቡቲ የሄዱት ባለፈው ሐሙስ ሲሆን ጅቡቲን ጨምሮ አራቱ ሀገሮች ለሰላምና ለአንድነት በጋራ ለመስራት ስምምነት ላይ መድረሳቸው ለአፍሪካ ቀንድና ለሌላውም አካባቢ አዎንታዊ ምሳሌ እንደሚሆን የድርጅቱ ዋና ጸሐፊ ገልጸዋል። ዋና ጸሐፊ ጉቴሬሽ አክለውም ይህንን በአራቱ ሀገሮች መካከል የተደረሰውን የሰላም ስምምነት ለማጠናከር ለሚፈልጉ ሀገሮች ድርጅቱ ድጋፉን እንደማይነፍጋቸው ቀደም ያለውን ቃላቸውን በድጋሚ አጠናክረዋል።
የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር በጋራ ለመስራት ተስማሙ። በሁለቱ ወገኖች በዛሬው ዕለት በሰጡት መግለጫ ነው በኦሮሞና በኦሮሚያ ጉዳዮች በጋራ ለመስራት የሚያስችላቸው ስምምነት ላይ እንደደረሱ ያስታወቁት። የስምምነታቸው መሰረትም የሕዝብ ጥያቄ መሆኑን የድርጅቶቹ አመራሮች ገልጠው እውነተኛ ፌዴራላዊ ስርዓት ለማረጋገጥ የሕግ የበላይነትን ለማስፈንና የራስን መብት በራስ መወሰን ጉዳዮች ላይ በጋራ እንደሚሰሩ አስታውቀዋል። በዚህም ላይ መጽሔታችን ዘገባ ያክላል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ ሱዳን በቅርቡ የተደረሰው የሰላም ስምምነት እየተከበረ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። አንዳንድ አዎንታዊ ምልክቶችም እየታዩ ናቸው ብሏል። ለሰላም ስምምነቱ መከበር ይህም ለዓመታት የዘለቀው ግጭት ወደ ማብቃት ሊያመራ እንደሚችል ያሳያል ብሏል አይሲአርሲ። ሊሳ ሽላይን ከዓለም አቀፍ ቀይ መስቀል ኮሚቴ ዋና ጽሕፈት ቤት ከጄኔቫ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የዓለም አቀፉን የቀይ መስቀል ኮሚቴ እንቅስቃሴዎች በዓለም ደረጃ የሚያስተባብሩት ዶሚኒክ ስቲልሃርት በደቡብ ሱዳን የአንድ ሳምንት ጉብኝት ሲያደርጉ ቆይተው ገና መመለሳቸው ነው። ላለፉት 5 ዓመታት የዘለቀው የእርስ በርስ ጦርነት ያደረሰው ተጽዕኖ ሰፊና በጉልህ የሚታይ በቀላሉም የሚወጡት ችግር አይደለም ሲሉ አስረድተዋል። በሌላ በኩል ግን ይላሉ የዓለም አቀፉ የኦፐሬሽን ዳይሬክተር ስቲልሃርት፣ በሌላ በኩል ግን በዚያች ጦርነት በበታተካት ሀገር ውስጥ የሰላም ጭላንጭል ይታያል። ፕሬዚደንት ሳልቫኪርና የተቃውሞ መሪው ሪክ ማቻር በቅርቡ የሰላም ስምምነት ከተፈራረሙ ወዲህ ሁከቶች በከፍተኛ ደረጃ ቀንሰው መታየታቸውንም ተናግረዋል። በሁለቱ መሪዎች የሥልጣን ሽኩቻ ሳቢያ ሀገሪቱ በእርስ በርስ ጦርነት ስትታመስ መቆየቷ ይታወቃል። ስቲል ሃርት እንደሚሉት ሕዝቡ ይሄኛውም የሰላም ስምምነት ሊፈርስ ይችላል የሚል አሉታዊ አመለካከት ቢኖረው የሚገርም እንዳይደለ ቢያስገነዝቡም አዲሱን ስምምነት ከቀደምቱ የሚለየው ነገር እንዳለ ግን ያስገነዝባሉ። ምክንያቱንም ለቪኦኤ ሲያስረዱ ስምምነቱ የሱዳን የዩጋንዳና የኢጋድ ጠንካራ ድጋፍ ስላለው ነው ብለዋል።
ይህን አይነቱ አደረጃጀት ነው ከበፊቱ ሁሉ አሁን የበለጠ ተስፋና ስምምነቱ ምናልባት ሊተገበር እንደሚችል ያሳየው። በመሠረቱ በዚህ አካባቢ ሰላም መፈጠሩን ሁለቱም ሱዳንና ዩጋንዳ የሚፈልጉት ነው። በሌላ በኩል ደግሞ የደቡብ ሱዳን መሪዎች የተሻለ ሥራ መሥራት እንዳለባቸው የተገነዘቡ ይመስለኛል።
የደቡብ ሱዳን ሕዝብም መሪዎቹ ስምምነቱን አክብረው ይገኛሉ ብሎ ይጠብቃል። መጻኢ ዕድሉን ያጨለመው የእርስ በርስ ውጊያ ቆሞ የተሻለ ጊዜ ይመጣለት ዘንድ ይጠብቃል ሲሉም የዓለም አቀፉ የቀይ መስቀል ኮሚቴ ዋና ዘመቻ አስተባባሪ ዶሚኒክ ስቲልሃርት ተናግረዋል።
ቀሪ አጫጭር ዜናዎችን አዲሱ ያሰማናል።
ዚምባብዌ ያለባትን 1.8 ቢሊዮን ዶላርስ የዓለም ባንክና የአፍሪካ ልማት ባንክ ዕዳ ለመክፈል ያላትን ዕቅድ እንደሚያፋጥኑ አዲሱ የአገሪቱ የገንዘብ ሚኒስትር ሙቱሊ ሙኩቤ ዛሬ አስታውቀዋል። እርምጃው ከፍተኛ የመንግስት በጀትና የመንግስት ሰራተኞች ቅነሳን ሊያስከትል እንደሚችልም ሙኩቤ ገልጠዋል። ወደ 30 ሺህ የሰሜን ምዕራብ ሶሪያ ህዝብ የመንግስትንና የተባባሪዎቹን ጥቃት ሽሽት ከቤት ንብረቱ እንደተሰደደ የተባበሩት መንግስታት ድርጅት ገለጸ። ባለፉት ጥቂት ቀናት የተባበረው የሶሪያና የሩሲያ ኃይል በአገሪቱ በተለይም ኢድሊብ ክፍለ ሀገር ላይ እያደረሰ ያለውን ጥቃት እንዳባባሰም ታውቋል። በመጨረሻም ፍሎረንስ የተባለውና ዝናም የቀላቀለው ኃይለኛ አውሎ ነፋስ በአሁኑ ወቅት ወደ አራተኛ ደረጃ ከፍ ብሏል። የከፊል ሰሜን ካሮላይና ነዋሪዎችም እየወጡ ናቸው ተባለ። ነፋሱ በአሁኑ ወቅት በሰዓት የ195 ኪሎ ሜትር ፍጥነት እንዳለው ነው የታወቀው። ፍሎረንስ ነገ ማክሰኞና ከነገ ወዲያ ረቡዕ በቤርሙዳና በባሃማስ መካከል እንደሚያልፍ ብሔራዊ የሄሪከን ማዕከል አስታውቋል። ለምሽቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እና በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የ2011 ዓመተ ምህረት መባቻ ምሽት ዝግጅት ነው።
ምን ኤላዊ
It takes more than hope and optimism to build a brighter future. If we want better years ahead for Ethiopia than the years before, we all need to do our parts.
የተሻለ ነገን መገንባት ተስፋ በላይ የሆነ ስራን ይጠይቃል።
ዩናይትድ ስቴትስ አምባሳደር ማይክ ራይነር ለአዲስ ዓመት ካስተላለፉት የመልካም ምኞት መግለጫና መልእክት የተቀነጨበ ነው የሰማችሁት። ይዘናቸዋል።
አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ተሸጋግረናል። ቀዳሚው የዕለቱ አብይ ርዕስ ነው።
2011 ዓመተ ምህረት በኢትዮጵያ የተጀመረው የለውጥ ሥራ መሠረት የሚይዝበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና መፍጠር እንደሚሆን ለአሜሪካ ድምፅ ትናንት በሰጡት ቃል ገልጸዋል። ኢትዮጵያውያን አዲሱን ዓመት በሰላም በፍቅር በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ዕውቅናና ሽልማት አበርክታላቸዋለች ለጠቅላይ ሚኒስትሩ። እስክንድር ፍሬው ተጨማሪ አለው።
ተሻሰር ትናንት ተብሎ ሊጠራ አምና ተብሎም በታሪክ መዝገብ ውስጥ ሊቀመጥ የሰዓታት እድሜ ብቻ ቀርተውታል። ያለፉት 12 ወራት ፖለቲካዊ ሂደቶች ግን አመቱን ልዩ ያደርጉታል። ኢትዮጵያ ከግጭት ወደ አንጻራዊ ሰላም፣ ከፖለቲካ አጣብቂኝ ወደ ፈጣን ለውጥ የተሸጋገረችበት አመት ነው 2010። በርካታ ተንታኞች እንደሚያምኑት በተለያዩ አጋጣሚዎችም እንደገለጹትም ከአመቱ አጋማሽ በኋላ የነበሩት ወራት እንደቀደሙት አልነበሩም። ሰላም በጠፋበት ምድር ተስፋ ነክሷል። ጨለማ በዋጠው ፖለቲካ ውስጥ ብርሃን ፈንጥቋል። ያለፈውን ዞር ብሎ ላየ የሆነውን ሁሉ ላስታወሰ በርግጥም ነገሮች ተለውጠዋል። ትናንት እንደዛሬ አምና እንደዘንድሮ አልነበረም። ይህ በተለያዩ መንገዶች ተንጸባረቀ። የበርካታ አስተያየት ሰጪዎች፣ የተንታኞች፣ የፖለቲካ መሪዎችና የሌሎችም እምነት ነው። በአገሪቱ እየተመዘገበ ያለው የዚህ ለውጥ መሪ ደግሞ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታዲያ የአዲሱን አመት ዋዜማ የለውጡን ሂደት ለመሩት ለጠቅላይ ሚኒስትር ዶክተር አብይ አህመድ የውቅና ሽልማት በማበርከት ጀምራለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ አራተኛው ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዮስና ሌሎች የሃይማኖት አባቶች በተገኙበት ነው የሽልማት ስነ ስርዓቱ ትናንት በመንበረ ፓትርያርክ ጽፈት ቤት የተከናወነው። እናም ከመጋቢት 24ቱ የበዓለ ሲመት ንግግር እስከ አዲሱ አመት ዋዜማ መስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትሩ ትናንት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተበረከተላቸውም የዚህ ሁሉ ተከታይ ነው። ሽልማቱ የተበረከተው ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣታቸው እንደሆነ ቤተክርስቲያኑ አስታውቃለች። በሥነ ሥርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማትያስ ይህንኑን ያንጸባረቁት
እጅግ አስቸጋሪ ሆኖ የሚታየው የሰው ልጆች የህይወት እና የሰላም ዋስትና እጦት ስለሆነ ዋስትና እንዲኖረው ማድረግ በሚቻልበት ሁኔታ ላይ ያላንዳች እረፍት ሌሊትና ቀን እየተንቀሳቀሱ የተበታተነውን በማሰባሰብ የጠፋውን በማፈላለግ የተራራቀውን በማቀራረብ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። ስለሆነም ለሀገርና ለወገን እንዲሁም ለቤተ ክርስቲያናችን ስለፈጸሟቸውና ስለሚፈጽሟቸው አበይት ተግባራት ድጋፋችንንና ምስጋናችንን ለመግለጽ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን ትንሽ የሽልማት በረከት አዘጋጅታለች። ሽልማቱም የሚሰጠውን ጠቀሜታ ከማየት አንጻር ሳይሆን ለበለጠ የስራ ተነሳሽነት እንደሚያዘጋጆ በማመን ስለሆነ ይህን የቤተ ክርስቲያን በረከት እንዲቀበሉን ከታላቅ አክብሮት ጋር ይዘን ቀርበናል። ወስብሐት ለእግዚአብሔር፣ አሜን።
ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን ሽልማቱን የተቀበሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው እውቅናው ለሌሎች ባልደረቦቻቸው ጭምር የተሰጠ መሆኑን ለጋዜጠኞች ገልጸዋል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አመት ዋዜማ የተጀመረውን የለውጥ ጉዞ ለውጡን የሚመሩ ለለውጥ የሚሰሩ ኃይሎች እንዲበረታቱ ለሁሉም የሚበቃ ለሁሉም የሚገባ ስጦታ አዘጋጅታ ጓደኞቼን ወክዬ ስጦታውን እንድቀበል አድርገዋል። የስጦታው ዋና ዓላማ መልካም ነገር ጀምራችኋል፣ ነገር እንዳይቋረጥ ከጎናችሁ በጸሎትም በስራም አለን፣ በርትታችሁ የኢትዮጵያን ታላቅነት እንድታረጋግጡ እንደ ታላቅ ጥንታዊ ቤተክርስቲያን ሚናችንን ለመወጣት ዝግጁ ስለሆን ከጎናችሁ መሆናችን እንድታቁና እንድትበረታቱ የሚል መልእክት አስተላልፋለች። እኔም ተቀብያለሁ። ለጓደኞቼ የተሰጠኝን መልእክት ስንገናኝ አደርሳለሁ።
እናም የለውጡ ሂደት የተጀመረበት 2010 አሮጌ አመት ተብሎ ዛሬ ይጠናቀቃል። ቦታውን ተረክቦ አዲስ ተብሎ ሊጀመር በሌላ ተስፋ ሊሞላ 2011ም ከበራፍ ነው። የአዲስ አመት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ ኢትዮጵያውያን መልካም ተግባራትን በማከናወን እንዲቀበሉ ጥሪ አቅርበዋል።
ለወገን ደራሽ ወገን መሆኑንና አለኝታ መሆኑን በማሳየት በታላቅ ተስፋ የምንቀበለው አዲስ አመት መሰረታዊ የሆኑ ችግራችን ለመፍታት በር የሚከፍት አንድነት የሚያጠናክር ሰላም የሚያረጋግጥ ለዓለሙ የሚፈልጉ እጆችን የሚያበረታታ ሀብታችን አልባሌ ቦታ እንዳይጠፋ የሚያደርግ እንዲሆን ለማድረግ ሁሉም ዜጎች በተባበረ ክንድ እንዲሰሩ አደራ ያልኩ በዚህው አጋጣሚ ለአዲስ አመት ዋዜማ በተለመደው መንገድ የመጥቤቱ ድራፍት ቢራ ውስኪ እየተጣን የምንዝናና ሰዎች ካለን ከዚያ ከምንዝናናው ግማሹን ቀንሰን በማግስቱ ዳዎችን በመርዳት በመስጠት የሚገኘውን ደስታ እየተቋደስን አዲስ አመት እንድናከብር በግል ከምናጠፋው በላይ በሌሎች የምናጠፋው የሚሰጠውን በረከትና ደስታ ሁላችንም መቋደስ እንድንችል አደራ ማለት ፈልጋለሁ። መላ ኢትዮጵያውያን እንኳን ለአዲስ አመት በሰላም አደረሳችሁ። አዲስ አመት የሰላም የፍቅር የአንድነት የመደመርና የመዝለቅ እንዲሆንልን እንመኛለን። አመሰግናለሁ።
አንድ ጥያቄ ማከል ከቻልን ክብሩ ተከላይ ሚኒስትር እስክንድር ፍሬው ከአሜሪካ ሬዲዮ ባለፉት የተወሰኑ ወራት ያመጡት ከፍተኛ ለውጥ በ2011 ብዙ ተስፋ እንዲደረግ ምክንያት ሆኗል። ቀድሚያም የሚሰጧቸው ተግባራት ምንድናቸው? በ2011 ዓመተ ምህረት 2011 የርሶ የመጀመሪያ ሙሉ አመት የጠቅላይ ሚኒስትርነት ዘመን ነው የሚሆነውና
በዚህ አመት የጀመርናቸው ስራዎች የኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው አመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸርና ቁመና ይዞ ብቅ ይላል። ወጪ ቀንሶ ሀብት ልማታዊ ወደ ሆኑ ሴክተሮች የሚያተኩርበት ይሆናል። በጎረቤት ሀገራት የጀመርነውን የሰላም እንቅስቃሴ ምንም አይነት ኮሽታ ሳይኖር እንዲዘልቅ ለማድረግ ሁሉም ጉዳዩ መልከታቸው አካላት የሚሰሩበት ጊዜ ይሆናል። ከሁሉም በላይ በዚህ አመት ያተኮርነው ሰዓት ማጥፋት ሰላም ማውረድ ሲሆን በሚቀጥለው አመት ተቋም ማጠናከር ተቋም መፍጠር ጠንካራ አመራር መስጠት የጀመርነውን የመደራጀት ስራ ወደ ውጤት የሚቀይር ተግባራት እንጀምራለን። ዋናው ትኩረታችን ወጣቶች ላይ ይሆናል። በትምህርታቸው እንዲበረቱ በስራ ገበታቸው የተሻለ ትጋትና ውጤት እንዲያመጡ ስራ የላቸው ስራ ማግኘት የሚችሉበትን አማራጭ ማስፋትና ከሁሉ በላይ ተስፋ ያለው አዳጊ ዜጋ መፍጠር ላይ አተኩረን እኔና በኔ የሚመራው መንግስት እንዲሁም እጅግ የተከበረው የኢትዮጵያ ህዝብ በጋራ በመሆን አዲሱን አመት በዚያ መልክ እንቀበላለን።
በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር።
ጠቅላይ ሚኒስትሩ በዚሁ ማብራሪያ ባለፉት ሳምንታት በኢትዮጵያውያን ተከናወኑ ያሏቸውን የበጎ አድራጎት ተግባራት አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ቀደም ሲል በዜናው ጠቀስ አድርገናል፣ 9,000 የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የየክልሎቹ ባለሥልጣናት አስታውቀዋል። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው። በሌላ በኩል በሽብር ወንጀል ተከሰው እስከ ዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆቻቸውና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
የተጠናቀቀው የኢትዮጵያውያን 2009 ዓ.ም ቁጥራቸው የበዛ የፖለቲካ እስረኞች ከእስር የተለቀቁበት ዓመት ነው። የኦሮሚያ፣ የአማራ፣ የቤንሻንጉል ጉምዝና የጋምቤላ ክልል አዲሱን ዓመት ምክንያት በማድረግ ደግሞ 9,000 እስረኞችን መልቀቃቸውን አስታውቀዋል። የኦሮሚያ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ 5,325 እስረኞች መለቀቃቸውን ጽፈዋል። ባለፉት 2 ዓመታት 40,000 እስረኞች ከእስር መፈታታቸውንም ጨምሮ አስታውቋል። በጉዳዩ ላይ ዝርዝር መረጃ ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር፣ ስልካቸው ስለማይነሳ ላገኛቸው አልቻልኩም። በተመሳሳይ የአማራ ክልል በደረቅ ወንጀል ተከሰውና ተፈርዶባቸው የነበሩ 3480 የህግ ታራሚዎችን መፍታቱን የክልሉ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ተናግረዋል።
ክልሉ የይቅርታ አዋጅ መሰረት የክልሉ መስተዳድር ምክር ቤት ለታራሚዎች ያደርጋል፣ ይቅርታ ይሰጣል። ይሄ በአብዛኛው የተለመደው በአመት ሁለት ጊዜ ነው። ዘንድሮ የአሁኑ ሶስተኛ ዙር ነው። ፍርደኞቹ በመደበኛ ሁኔታ በደረቅ ወንጀል ተጠርጥረው የተፈረደባቸው ናቸው። የዘንድሮዎቹ 3480 ታራሚዎች ናቸው። በጥቅሉ ግን በአመት ውስጥ 8495 ያህል ሰዎች አዋጁንና ከዚህም ይህንን ለማስፈጸም የወጣውን መመሪያ መሰረት አድርጎ ይቅርታ የተደረገላቸው ናቸው።
ከእስር ከተፈቱት መካከል 53ቱ ሴቶች ሲሆኑ ቀሪዎቹ ወንዶች ናቸው ብለዋል። በከባድ ወንጀል ተከሰው የተፈረደባቸው በዚህ በምህረቱ አለመካተታቸውን ጠቁመዋል።
ኢሰብአዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና በህጻናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም።
በሌላ በኩል ከዚሁ ከአዲስ አመት ጋር በተያያዘ የጋምቤላ ክልል ከ300 በላይ፣ የቤንሻንጉል ጉምዝ ደግሞ 188፣ በአጠቃላይ ሁለቱ ክልሎች ከ550 በላይ ታራሚዎች መልቀቃቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። በሌላ በኩል በዚህ በተጠናቀቀው አመት በሽብር የተከሰሱ ቁጥራቸው የበዛ እስረኞች ይለቀቁ እንጂ አሁንም በሽብር ተከሰው የሽብር ክሱ በምህረት ተነስቶላቸው በተለያዩ ጉዳዮች ግን በእስር ላይ የሚገኙ እስረኞች እንዳሉ ጠበቆችና ቤተሰቦች ተናግረዋል። ጠበቃ አቶ አለልኝ ምህረቱ አሁንም ያልተፈቱ ደንበኞች አሉኝ ይላሉ።
ችሎት ደርሳችኋል በሚል ከግቢ ውስጥ ጮኋችሁ ወያኔ ዳውን ብላችኋል፣ መንግስት አሸባሪ ነው ብላችኋል ተብለው ከማረፊያ ቦታቸው ተጠርፈው 6 ወር በመቀጣታቸው እነ አስቻለው ደሴ አልተፈቱም፣ እነ ክንዱ ድቤ የሚባሉ አልተፈቱም፣ ደስታ ላይ ማንደፍሮ የሚባል አለ፣ ጌታነህ አብሃይ የሚባል ደግሞ እንደዚህ በሽብር ተከሶ ነበር፣ የሽብር ሲነሳለት ሌላ ግድያ ወንጀል አለብህ በሚል እንደዚህ ምክንያት ተፈጥረው እሱም አልተፈታም እስካሁን ድረስ። ሌላ እነ ገለታ ጫላ የሚባሉ አሉ እንደዚህ በዚህ ምክንያት ያልተፈቷሉ።
እስካሁን በእስር ላይ የሚገኘው የአስቻለው ደሴ የቅርብ ቤተሰብ ለአሜሪካ ድምጽ ሲናገሩ ፍርድ ቤት ሲመላለሱበት የነበረው ዋናው የሽብር ክስ ጉዳይ በምህረት ተነስቷል፣ አሁን እስር ቤት የሚገኙት ምክንያት ተፈልጎ ነው የሚል እምነት አላቸው።
ምንም ባላልበት መንገድ ለመቀል ብለው የስረት መድፈር የስድስት ወር ካተውት ነበር። ስለዚህ በዛት በስረት መድፈር ምክንያት ብቻ ነው የሚያገላክት እንጂ የተከሰሰበት የሽብር ነው እሱን ተዘግቷል ተዘግቷል ብለውናል። ግን የስረት መድፈሯን ነው በሱ ምክንያት ነው የያዙት።
ጠበቃ አቶ አለልኝ ምህረቱ በበኩላቸው አቶ አስቻለው ደሴ በተፈጸመባቸው ኢሰብአዊ ድብደባ የዘር ፍሬያቸው ላይ ጉዳት መድረሱን ጠቁመው በሽብር ተከሶ የሰብአዊ መብት ጥሰት ያልተፈጸመበት የለም ብለዋል። ከዚህ በላይ ደግሞ ሌሎች ሲፈቱ ጥቂቶቹን ለይቶ ማስቀመጡ አግባብ አይደለም የሚል እምነትም አላቸው።
ከዛ በፊት የነበሩት ግን ችሎቱ ደፈራችን ተብለው በተቀጡ በነገር ነው ለቀቁት። በእነዚህ ሰዎች ላይ የተለየ ህግ ምንም ለምን እንዳስፈለገ አላወቅንም። በእነዚህ ሰዎች ብቻ ተለይቶ እስራቸውን እንዲፈጽም የተደረገበት ምክንያት ለእኛም ግልጽ አይደለም። የተለያዩ አቃቤ ህግን ጠይቀን ነበር። ለይቅርታ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች እረፍት ላይ ነን አንሰራም አሉ። በዚህ ምክንያት እስካሁን ድረስ በእስር ላይ ነው ያሉት፣ አልተለቀቁም።
ሌላዋ ወይዘሮ ኑአሚን አስፋው የተባሉ የሁለት ልጆች እናት ባለቤታቸው የህክምና ባለሙያ የሆኑት ዶክተር አስናቅ አባይነህ ተለይተው በእስር እንደሚገኙ ተናግረዋል።
የተያዘው በሽብር ወንጀል ነው። ከ40 ምንጭ ነው የተያዙት። እስካሁን በሱ መዝገብ ክስ የተከሰሱት በሙሉ ተፈተዋል። እሱ ግን አልተፈተም። እስከ 6 ወር ውስጥ ባለው መዝገብ አጣርተን እንፈታለን ስላሉ ያንን እየጠበቅን ነው።
ጠበቃ አቶ ወንድሙ ኢብሳ ጥቂት ይሁኑ እንጂ አሁንም እስር ቤት የሚገኙ ታሳሪዎች አሉ ብለዋል።
ከሶስት ቀን በፊት 5 ልጆች ብቻ ናቸው የቀሩት። የመደወላቡ ተማሪዎች ዩኒቨርሲቲ ተማሪዎች 10 ነበሩ። እነሱ በሙሉ ተፈተው አሁን የሰሜን ሸዋ ልጆች 5 አሉ። ከዚህ ከሰሜን ሸዋ ፍቼ አካባቢ የተያዙ ማለት ነው። እኔ ደንበኞች የነበሩ እና ያሉ እነዚህ የሰሜን ሸዋዎቹ ቤተሰብም አይከታተላቸውም ብቻ ነበር የምንከታተለው እንመስለኛል። አሁን የእነሱም ጉዳዩ ከተፈቱት ልጆች ጋር ተመሳሳይ እና ያልተለየ ሆነ የክትትሉ እንትን ማለት ውሸት ነው። አሁን በእውነቱ አቃቢ ህጎች የቀሩትን አምጡ እያሉ በቤተሰብ በኩል ቤተሰብ በነና በአቃቢያን ህጎች መሀል እየተመላለሰ መረጃ እየተለዋወጥን እነዚያዎቹ እኮ አሁን አምስቶቹ ቀርተውኛል። ይሄ አመት በዓሉ ነው። ትንሽ ያው አቃቢያን ህጎችም የፌዴራሉን ባለስልጣናት በዚህ ጉዳይ ስለተያዙ ነው እንጂ ከበዓሉ በኋላ እኔም ክትትል እንቀጥላለሁ፣ ቤተሰብም የሚደረግበትን አረጋለሁ።
ቀሪ እስረኞችን በተመለከተ የፌዴራል አቃቤ ህግን መረጃ ለማግኘት ተደጋጋሚ የስልክ ሙከራ አድርጌ ነበረ። ስልካቸው ስለማይነሳ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ የኢፌድሪ መከላከያ ሰራዊት ዋና ኤታ ማዦር ሹም ጀኔራል ሰዓረ መኮንን። የሰሜን እዝ የሀገር መከላከያ ሰራዊት አዲስ ዓመትን ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ነው ጀኔራል ሰዓረ ይህን የተናገሩት። በቀጣይ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ነው የተናገሩት። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎች ተጀምረዋል ነው ያሉት። ሙሉጌታ አጽብሃ ከመቀሌ።
የሰሜን እዝ የአገር መከላከያ ሰራዊት አዲስ ዓመት ምክንያት በማድረግ በመቀለ ከተማ ባዘጋጀው መድረክ ላይ የተገኙ የኢፌዴሪ ፕሬዚደንት ዶክተር ሙላቱ ተሾመ ሰራዊቱ ለሕዝብና ለአገር ቅድሚያ በመስጠት ህገ መንግስቱን በማስከበር እያከናወነ ያለው ተግባር ተጠናክሮ ሊቀጥል ይገባል ብለዋል። በቀጣይም ሰላሙን በማስከበር ዙሪያ አሁንም ሰራዊቱ በፊት ሆኖ ሊሰራ እንደሚገባም ተናግረዋል።
ምንም እንኳን ሰላም የማረጋገጡ ጉዳይ የሁሉም ዜጋ ኃላፊነትና ተግባር ቢሆንም የመከላከያና የጸጥታ አካላት ግንባር ቀደሙን ድርሻ ይወስዳሉ። በመሆኑም በየትኛውም ሀገራችን አካባቢዎች ሊፈጠሩ የሚችሉ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል የሚያስችል ዝግጁነት እና ተቋማዊ አሰራር በተጠናከረ መንገድ መገንባት እጅግ በጣም አስፈላጊ ነው።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የኢፌዴሪ መከላከያ ኃይል በህዝብና መንግስት የተሰጠው ኃላፊነት በላቀ ህዝባዊነት፣ ጀግንነት እየተወጣ እንደሚገኝ ነው የገለጹት። በታሪክ አጋጣሚም ጠላት በትግራይ አካባቢ ሲገባ የትግራይ ህዝብ ከሰራዊቱ ጎን በመሰለፍ መስዋዕትነት መክፈሉም አስታውሷል።
የትግራይ ክልል ህዝብ ታሪክ አጋጣሚ ሆኖ በአቀማመጡ አገራችንን ለመውረር የሚንቀሳቀስ የጠላት ኃይል መግቢያ በር ስለሚገኝ የውጭ ጠላት የመጀመሪያ ፍልሚያው ከትግራይ ህዝብ ጋር ነው የሚያደርገው። በመሆኑም የትግራይ ህዝብ የሀገራችንን ሉዓላዊነት ለማስጠበቅ በተደጋጋሚ ከፍተኛ መስዋዕትነት የከፈለ ህዝብ ነው። በኢፌዴሪ መንግስትም የሀገራችንን መደፈር ለመቀልበስና የሀገራችን ሉዓላዊነት ለማስከበር እንደ ህዝብ ከመከላከያ ሰራዊታችን ተሰልፎ ብዙ መስዋዕት የከፈለ ህዝብ ነው። የትግራይ ሚሊሻዎች እንደ መከላከያ ሰራዊቱ ምሽግ ውስጥ ገብተው ለሀገራችን ሉዓላዊነት ከተልኳቸው በላይ መስዋዕትነት ከፍሏል። በቀጣይም የትግራይ ህዝብ እንደ ህዝብ በታሪክ በተደጋጋሚ እንደተረጋገጠው ለሀገራችን ክብር ብቻውን ከሌሎች ብሔረሰቦችም እጅ ለእጅ ተያይዞ ሀገራችን ተከብራ እንድትኖር ድርሻውን ለመወጣት ዝግጁ መሆኑን ለማረጋገጥ እፈልጋለሁ።
የፖለቲካ መሪዎች በዚህ ሀገር ሊፈጽሙት የሚገባ ተግባር ባለመፈጸማቸው ችግሮች በታዩበት ጊዜም ሰራዊቱ ህዝባዊነትን ጠብቆ ህገ መንግስቱ እንዲከበር በጥናት ሰርቷል ብለዋል ዶክተር ደብረጽዮን። ሰራዊቱ ለሀገሩ መስዋዕትነት በመክፈል ላካበተው ጀግንነት ክብር እንደሚገባው ያመለከቱት ዶክተር ደብረጽዮን በቀጣይ ህዝብንና ህገ መንግስቱን መሰረት በማድረግ ኃላፊነቱ ሊወጣ ይገባልም ብለዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ሌተናል ጀነራል ጻድቃን ገብረትንሳኤም በመድረኩ ተገኝቷል። ጀነራሉ ከ17 ዓመታት በኋላ ሰራዊቱ መኮንኖች ጋር በአንድ መድረክ መገናኘታቸው እንዳስደሰታቸውም ገልጿል። በመድረኩ ከተሳተፉ ጀነራሎች ስማቸውም እያነሱ የሰሩት ጀግንነት እየገለጹ ነበር። ይህንንም የሰሩ ጀግኖች ማክበር ይገባልም ብለዋል። ሰራዊቱ ከተሰናበተ በኋላ እንደሚከበር ሲያውቅ ለሀገሩ ታምር ይሰራልም ብለዋል።
ሰራዊት ውስጥ ያሉ ሰዎች ሰራዊት ውስጥ በሚኖርበት ወቅት ህገ መንግስቱን መነሻ አድርገው በኩራት በልበ ሙሉነት ህዝባቸውን በማፍቀር አገራቸውን እንዲያገለግሉ አስፈላጊ ሲሆን ደግሞ ህይወታቸውን እንዲሰጡ እንዲኮሩ እንዲደሰቱ ከተፈለገ ሌላ ጊዜም እንዲሁ እንዳልባሌ እንደማይወረወሩ እንደሚከበሩ ሲያውቁ የበለጠ ስቅ ይኖራቸዋል፣ የበለጠ ሞራል ይኖራቸዋል። ስለዚህ ይሄ ጥሩ ጅምር ነው፣ ቀጥሉበት ለማለት እፈልጋለሁ።
በኢትዮጵያ ወቅታዊ ፖለቲካ ሁኔታዎች አስመልክቶ ንግግር ያደረጉ ኔትራል ጀነራል ጻድቃን አሁን ያለንበት ጊዜ የሽግግር ወቅት ነው ብለዋል። የነንም በተሻለ መንገድ ማስቀጠል ይገባልም ብለዋል። በአሁን ጊዜ እየታዩ ያሉ የጥላቻ ፖለቲካም ማስተካከል እንደሚገባም ገልጸዋል።
የሀገር መከላከያ ሰራዊት በጣም ጠንካራ በሆነ አለት መሰረት ላይ የተገነባ የሀገር ምሰሶ ነው። ይሄ ሁሉ ጊዜ መዘንጋት ያለበት ነው። የመከላከያ ሰራዊት እንደ ግለሰብ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል። በግዳጅ አፈጻጸሙ ግን ብሔር የለው። ጀነራል ሳረ ቀደም ብሎ ባለፈው ጊዜ እንደገለጸው የሀገር መከላከያ ሰራዊት ሀገር እንጂ ብሔር የለው። የእናንተ መነሻ ለሀገር የሚጠቅመው ነገር ምንድን ነው የሚለው ነው መሆን ያለበት። ይህን ግዳጃችሁን ህገ መንግስቱን መሰረት አድርጋችሁ ከዚህ ቀደም እንዳደረጋችሁት በብቃት እንደምትወጡ ተማመናለሁ።
የፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንም ኢትዮጵያ ያለችበት ቀጠና ስትራቴጂካዊ ከመሆኑ ጋር ተያይዞ የተለያዩ አካላት የሚያደርጉትን እንቅስቃሴ ችላ እንደማይባል ጠቅሰው የባህር ኃይሉ መቋቋም ያለውን አካባቢያዊ ተጽዕኖ ለመመከት በመንግስትም የታመነበት መሆኑን ማስረድተዋል። ለዚህም ባህር ኃይሉ በአዲሱ መልክ እንዲደራጅ የሚያስችል ስራዎች ከአዲሱ ዓመት ጀምሮ ተግባራዊ እንደሚደረግ ተናግሯል።
የባህር ዳር ያለመኖር የባህር ኃይል እንዳይኖር የሚያግደን እንዲሆን አይችል። በመሆኑም ትልቅ ሀገር ትልቅ ህዝብ ይዘን የብሔራዊ ጥቅማችን ክልል እየሰፋ ያለበት ባለንበት ስትራቴጂክ አቋም ጋር ተያይዞ በርካታ ሀገራት በአካባቢያችን እያደረጉ ያለውን ሁኔታ ቸል ማለት የሌለብን ብቻ ሳይሆን ለብሔራዊ ጥቅማችንም ሲባል በአካባቢ የሚኖረን ድርሻና ተሳትፎ ለማሳደግ ብሎም ብሔራዊ ጥቅማችን ለማስጠበቅ የባህር ኃይል ለመገንባት መንግስታችን በወሰነው መሰረት ስራ ለመስራት የሚያስችሉ እንቅስቃሴዎች የጀመር ሲሆን በያዝነው ዓመት ይህን ዓላማ ለመሳከት የቻልነውን ሁሉ ለመስራት እንጥራለን።
የሰራዊትን አቅም ለማጎልበትም ዘመናዊ ቴክኖሎጂ መሰረት ያደረገ ግንባታ እንደሚካሄድ ገልጸው ለዚሁ የሚያግዝ የመከላከያ ሰራዊት የስርዓተ ትምህርት ቀረጻና የሪፎርም ስራዎች ከቀጣዩ ዓመት ጀምሮ በስፋት ይሰራሉ ብለዋል። በመድረኩ ለመከላከያ ሰራዊቱ እድገትና ለውጥ ለሰሩ አካላትም እውቅና ተሰጥቷል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ ልዩነቶቻቸውን አጥብበው በጋራ ለመስራት የሚያስችል መግባባት ላይ መድረሳቸውን ተናግረዋል። ወደ ውህደት ለመዝለቅ ግን በቅድሚያ መከናወን የሚገባቸው ብዙ ሥራዎች እንደሚኖሩ አመልክተዋል። መለስካቸው አማረ ዝርዝር አለው።
ዛሬ ከቀትር በኋላ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በጋራ በሰጡ ጋዜጣዊ መግለጫ በወደፊቱ የኦሮሞ ሕዝብ የፖለቲካ ትግል ጉዳይ ውይይት ማካሄዳቸውንና የኦሮሞና የኦሮሚያ ጥቅም በሚከበርበት ሂደት ላይ ሐሳብ በመለዋወጥ የጋራ ግንዛቤ መያዛቸውን አስታውቀዋል። የድርጅቶቹ የጽሑፍ መግለጫ እንደሚያብራራው በሌላም በኩል ከቅርብ ጊዜያት ወዲህ ሕዝባችን በተናጠል ሳይሆን በጋራ እፊቱ እንድንቀርብ የሚያደርገውን ጥያቄ መሠረት በማድረግ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ልዩነቶቻችንን በማጥበብ በጋራ ለመሥራት ግንዛቤ መፍጠራቸውን ይገልጻሉ። በሁለቱ ድርጅቶች መካከል የነበረው ልዩነት ጠቧል ስትሉ የነበሩትን ልዩነቶች ምን ምን እንደነበሩና ልዩነቱ ጠቧል ሲባልስ የት ላይ እንደጠበበ እንዲብራራ ከጋዜጠኛ ለቀረበው ጥያቄ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ምላሽ ሰጥተዋል።
በመሰረታዊ ጉዳይ በኦሮሞ ህዝብ ትግል ላይ ይህን አይነት ልዩነት የጎላ ልዩነት አልነበረንም። የነበረን የትግል ስልቱ ላይ ኦነግ በትጥቅ ትግል ሲሆን፣ ኦፌኮ ደግሞ ሰላማዊ በሆነ ያለውን ህግ አክብሮ አገር ውስጥ በመንቀሳቀስ የኦሮሞን ትግል ወደፊት ለማራመድ ይደረግ በነበረው ነው ልዩነት የነበረው። እኔ እስከማውቀው ድረስ ልዩነታችን ይህን ያህል የጎላም አልነበረም እና ስለዚህ አሁን ያ ልዩነት ጠቧል ብለን እዚህ ላይ ያስቀመጥ ነው። ኦነግ በሰላማዊ መንገድ ለመታገል የኢትዮጵያ መንግስትም ጥሪ በማድረጉ ይህን ጥሪ አክብሮ በሰላማዊ መንገድ አብሮን ለመታገል የነበረው ልዩነት አሁን ወደ መጥበቡ ደርሶ አንድ ላይ ለመስራት አስበናል።
ሁለቱ ድርጅቶች ወደ ውህደት ወይንም ሌላ አይነት ድርጅታዊ ጥምረት ፈጥረው ይታገሉ እንደሆነ ለተጠየቀው ጥያቄም ምላሽ የሰጡት አቶ ሙላቱ ገመቹ ነበሩ።
ወደ ውህደትና ግንባር ቅንጅት ይሄ ደንባችን አለ፣ የምርጫ ቦርድ አዋጅ አለ። የፓርቲዎች ገና ወደዛ ለመሄድ ብዙ ነገሮች የሚቀሩናሉ። ምክንያቱም በእነሱ በኩል መሰራት የሚገቡ ነገሮች ይሰራሉ። ከዛ በኋላ ከተስማማን አብረን የምንቀጥል ነው። ካልተስማማንም እንትን የሚሆነው ጉዳይ አይደለም። በምንስማማባቸው ጉዳዮች ላይ አብረን ለመስራት።
በጋዜጣዊ መግለጫው ላይ የተሰራጨው ጽሑፍ የተለያዩ ጥሪዎችን ለኦሮሞ ሕዝብ ከማቅረቡ በተረፈ ኦፌኮና ኦነግ በጋራ ሆነው ለመስራት ያቀዱትንም ተናግረዋል። ጽሑፉን በንባብ ያሰሙት አቶ ጥሩነህ ገምታ የኦፌኮ አመራር አባል ናቸው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ በዚች አገር ውስጥ እውነተኛ ፌዴራሊዝም እንዲመጣ የብሔር ብሔረሰቦችና ሕዝቦች የራስን ዕድል በራስ የመወሰን መብት እንዲከበርና የሕግ በላይነት ተከብሮ ቀጣይነት ያለው አስተማማኝ ሰላም እንዲሰፍን በምናደርገው ትግል ውስጥ የሕዝባችን ድምፅ እንዳይከፋፈል በሚቻለን መንገድ ሁሉ።
መግለጫው በመጨረሻም የኢትዮጵያ ሕዝብ ሁሉ የኦሮሞ ሕዝብ ለዴሞክራሲያዊ መብቶች መከበር፣ የራስን ዕድል በራስ የመወሰን መብት ለማስከበር፣ ለሕግ የበላይነት መከበር፣ ለእውነተኛ ዴሞክራሲያዊ ፌዴራሊዝም እድገትና ሁለንተናዊ ሰላም ለማስፈን በሚያደርገው ትግል ከጎኑ እንዲቆሙ ሁለቱ ድርጅቶች ጥሪ አቅርበዋል። በጋዜጣዊ መግለጫው ላይ ኦነግን ወክለው የተገኙት የድርጅቱ ሥራ አስፈጻሚ ኮሚቴ አባል አቶ ኢብሳ ነገው ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸውን። ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ሕይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያ ዶክተር ንጉሴ አዱኛ ለተጎጂዎች የሕክምና እርዳታ የተደረገላቸው መሆኑን ገልጠው የአንድ ሰው ሕይወት ማለፉንም አረጋግጠዋል። የሞያሌ ወረዳ አስተዳደር በበኩሉ ግድያውን የፈጸመው የመከላከያ አባል በቁጥጥር ስር መዋሉን ተናግረዋል። ገልሞ ዳዊት ከናይሮቢ ልኮልናል ዘገባ።
በሞያሌ ከተማ 02 ቀበሌ በተለምዶ መናኸሪያ እየተባለ በሚጠራው አካባቢ የጸጥታ ችግር መፈጠሩን ለአሜሪካ ድምፅ የተናገሩት ነዋሪዎች ናቸው። ችግር የተፈጠረውም ከክልል 5 መጡ የተባሉ ማንነታቸው ያልታወቀ ሰዎች የሞባይል መሸጫ መደብር ሊዘርፉ ሲሉ ከአካባቢው ነዋሪዎች ጋር ግብግብ ከተፈጠረ በኋላ ነው። ይህንኑ ተከትሎ ድንጋይ መወራወር ሲመጣ በቦታው የነበረው የኢትዮጵያ መከላከያ ኃይል ግጭቱን ለማስቆም ጥይት መተኮሱን ነዋሪዎች ተናግረዋል። በጊዜው አንድ ስምሪት ላይ ያልነበረ የሰራዊት አባል ወደ ህዝብ ተኩሶ የአንድ ወጣት ሕይወት እንዳለፈም ነዋሪዎች አክለው ተናግረዋል። ሸምሰዲን ማልም መሐመድ ጅራ በጥይት ከተመቱ ሰዎች አንዱ ነው። ሁኔታውን ያብራራል።
ነገሩ የጀመረው ማንነታቸው ያልታወቀ ሰዎች የሞባይል ስልክ መሸጫ አካባቢ መጥተው መዝረፍ ሲጀምሩ ነው። ልጆቻችን ይዘዋቸው ንብረቱን አስመለሱ። ከዚያ የመከላከያ ሰራዊት መጥቶ ሁኔታውን አረጋጋ። ሰዎችን ካገላገለ በኋላ ተኩስ ተጀመረ። በዚህን ጊዜ በሥራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መጥቶ ገደለ። ሁለተኛውን ጥይት ደግሞ ወደ እኔ ተኮሰ። ወደ እኔ የተኮሰው ጥይት አንደኛው በእጄ ይዤ የነበረውን ድንጋይ መጥቶ ተመለሰ። ሁለተኛው ደግሞ ለመሸሽ ስሮጥ ከኋላ ጀርባዬን መታኝ።
ሸምሰድንና ሌሎች በጊዜው የተጎዱ ሰዎች ሞያሌ ሆስፒታል ገብተው ሕክምና እየተደረገላቸው ነው። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያው ዶክተር ንጉሴ አዱኛ ያስረዳሉ።
ወደ ሆስፒታላችን የመጡት ሰዎች 6 ይሆናሉ። ከእነርሱ መካከል አንደኛው ጭንቅላቱን በጥይት ተመትቶ ሕይወቱ ያለፈ ይገኝበታል። ሌላ አንድ ጎኑን በጥይት የተመታ ሰውም አለ። ሌሎች ደግሞ አነስተኛ ጉዳት የደረሰባቸው ይገኛሉ። ከሞተው ልጅ በቀር አሁን ሁሉም እያገገሙ ናቸው። ከ6ቱ 2ቱ በጥይት ሌሎች ግን በድንጋይ ተመተው የቆሰሉ ነው የሚመስለው።
ጉዳት የደረሰባቸው ሰዎች ሁሉም ወጣት ወንዶች መሆናቸውንና ሕይወቱ ያለፈው ወጣት ጭንቅላቱን ተመትቶ ብዙ ደም ፈሶት መሞቱን ዶክተር ንጉሴ አክለው ተናግረዋል። ሕይወቱ ያለፈው ወጣት ሙሳ መሐመድ የሚባል ሲሆን ትላንት እሁድ ጠዋት መቀበሩን ነው ነዋሪዎች የተናገሩት። ስለ ግድያው የሞያሌ ወረዳ አስተዳደር ተጠይቋል። አስተዳዳሪው አቶ ባጋጃ ሞርጌ እንዲህ ብለዋል።
መጀመሪያ ልጆች በሞተር ቢሲክሌት ጉዳይ ላይ ተጣሉ። ከዚያ ከክልል አምስት የመጡ ልጆች በቦታው በነበሩ ሰዎች ላይ ድንጋይ እየወረወሩ ዘረፋ ጀመሩ። ዝርፊያውን ለማስቆም በቦታው የነበሩ የመከላከያ ኃይል አባላት ጥይት ወደ ሰማይ እየተኮሱ ነበር። በዚህን ጊዜ ነው አንድ ስምሪት ላይ ያልነበረ የመከላከያ አባል ሕግ እያስከበሩ ካሉ የመከላከያ አባላት በጉልበት ጠመንጃ ቀምቶ ሁለት ሰው አቁስሎ አንድ የገደለው። እኛም በአካባቢው ካሉ ባለሥልጣናት ጋር ተማክረን ግለሰቡ በቁጥጥር ስር እንዲውል አድርገናል። በጊዜው በስምሪት ላይ ያልነበረ በመሆኑም በሕዝብ ፍርድ ቤት እንዲዳኝ ወስነናል። አሁን ፖሊስ ጣቢያ በእኛ ቁጥጥር ስር ነው ያለው።
በፖሊስ ቁጥጥር ያለው የመከላከያ አባል ስሙ ሶሬሳ ቶሌራ እንደሚባልና በአሁኑ ጊዜም በቦረና ዞን ፖሊስ ጣቢያ እንደሚገኝ አቶ ባጋጃ ሞርጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። የመጽሔት ዝግጅታችንም በዚህ ይጠቃለላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያ አለን።
መስከረም 1994 ዓመተ ምህረት ልክ የነገ 17 ዓመት ለአሜሪካም ሆነ ከዚያ በኋላ ለቀጠለው ጊዜ ለዓለምም የከፋ ቀን ሆነ። ግዙፎቹ የኒውዮርክ መንታ ሕንፃዎችና የዩናይትድ ስቴትስ የመከላከያ መስሪያ ቤት ፔንታገን በሽብር ተመቱ። ለሌላ ተጨማሪ የሽብር ግዳጅ ታስቦ የነበረ አራተኛ አይሮፕላን በሽብር ፈጣሪዎች መንገደኞቹ ባደረጉት ትንቅንቅ አራተኛውን ኢላማውን ሳይመታ ፔንሲልቬንያ ላይ ተከሰከሰ። በዚያች ዕለት በዓለም ዙሪያ የሁሉም ቀልብ ዐይኖችና ልቦና ሁሉ አሜሪካ ላይ ሆኑ። በአራቱ አይሮፕላኖች ላይ የተሳፈሩ ሰላማዊ መንገደኞችን፣ በኒውዮርኮቹ ሕንፃዎችና ፔንታገን ውስጥ የነበሩ ሠራተኞችና ባለጉዳዮች፣ የአደጋ ተከላካይ ሠራተኞችና እንግዶችን ጨምሮ ቁጥሩ ከሦስት ሺህ በላይ የሆነ ሰው በአንድ ጀንበር አለቀ። አሜሪካ ስለዚያች ዕለት ዛሬም ዘወትርም ታዝናለች። እነሆ ዓለምም ከዚያ በፊትና ከዚያ ወዲህ የተለያየች ነች። ለመሆኑ እርስዎ በዚያች ዕለት በእነዚያ ሰዓቶች የት ነበሩ? ምን አሳደረቦ? ትውስታውን ያካፍሉን። በስልክ መስመራችን 202-205-9942 የውስጥ መስመር 14 በድምፅ ያኑሩ፣ ወይም በኢሜይል horn@voanews.com ላይ ጻፉልን። በፌስቡክና በትዊተርም ቪኦኤ አምሃሪክ ላይ ትዝታችሁን አንሸራሽሩ።
ዌብሳይታችን እንዳስናስታውሳችሁ amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ሆን ዳት ሞቢ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ሰኞ ጳጉሜ 5/2010 ዓ.ም የአዲሱ ዓመት መባቻ ከምሽቱ 3 ሰዓት ከ48 ደቂቃ ሆነ። ጥቂት ሰዓቶች ቀሩ አዲሱ ዓመት ሊመጣ።
ቡጣጣሽ ለነት
የምናስተናግዳችሁ ሰሎሞን አባትና
አዲሱ አበበነን። የምሽቱ የአየር ስርጭት ፕሮዲውሰራችን ብርሃን ኃይሉ፣ ቴክኒሽያኑ ሱሌማን ተራወሬ ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን ደግሞ አበባየሁ ገበያው። የዜናና የትንታኔ መጽሔት አስተያየቶችም የሚስተናገዱበት ክፍል ይጠናቋል። እንዳልኩት
አሁን ወደ ሙዚቃ እንሸጋገር። ለአዲስ ዓመት ዮሃ በአስቴር አወቀ
በኢትዮጵያ አስቴር እናመሰግናለን። እንኳን አደረሰሽም ብለናታል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር እንኳን አደረሳችሁ ብለዋል።
Hi, I'm Ambassador Mike, wishing you a very happy new year. Melkam Adis Amet. For people in Ethiopia and throughout the world, a new year is filled with hope.
Ambassador Reiner, zare le mellaw ye Ethiopia hizb bastalalefut melekt be Ethiopiam hona be mellaw alam Adis Amet le rasachin le betsewochachin ndihum le gwadenyochachin bruh tesfan yesenneka no blawal. Yih tesfa tadya be Ethiopia kekedemut ametat yilik zendro yibelt ለምለሙ ይታያል ብለዋል አምባሳደር ራይነር በሀገራቸው እየታየ ባለው አዲስ ራእይ የተደመሙ ኢትዮጵያውያንም አሉ ራይነር በለውጡ ሰላማዊ አካታችንና የበለጸገች ኢትዮጵያን እንደሚያልሙ እሰማለሁ ብለዋል አዲስ አመት ስለ አዲስ አመት ሳስብ አሉ አምባሳደር ራይነር ኢትዮጵያውያንና መንግስታቸው ለለውጡ ያሳዩት ቁርጠኝነት በውስጤ የሚመላለሰውን አይነት ጥንካሬ ተስፋና አውንታዊነትን የሚያንጸባርቅ ነው አዲስ አመት ታላቅ ተስፋና እድልን ይዞ ቢመጣም ስለ ቀጣይነቱ ግን ምንም አይነት ዋስትና አይሰጠንም ብለዋል
It takes more than hope and optimism to build a brighter future. If we want better years ahead for Ethiopia than the years before,
ህልማችን መጪው ጊዜ ለኢትዮጵያ ካለፉት አመታት የተሻለ እንዲሆን ከሆነ ሁላችንም የየድርሻችንን መወጣት ይኖርብናል። ግልጽ ገምቢ አንዳንዴ ማስቸጋሪ ውይይቶችን ማካሄድ ይኖርብናል። ሰዎች በተመሳሳይ ወይም ተመሳሳይ ግብ ቢኖራቸው እንኳን ወደ ስኬት የሚያደርሳቸው የየራሳቸው የተለያየ ሐሳብ እንደሚኖራቸው መቀበል ይኖርብናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ይቀጥሉና በተመሳሳይ ከአንድነት ይልቅ በሰዎች መካከል ክፍፍልን ከሚጋብዙና በተሳሳተ መንገድ አመጽን ከሚያበረታቱ ሐሳቦች በተቃራኒው መቆም ይኖርብናል ብለዋል
And we need to do more than simply talk about the challenges. We need to focus on finding solutions. We need to not only accept but embrace the fact.
እንዲሁ ስለ ተግዳሮቶች ከማውራት ይልቅ ብዙ መስራትም ይጠበቅብናል። ትኩረታችንን መፍትሄ ማፈላለግ ላይ ማድረግም ይኖርብናል። የምንፈልገውን አውንታዊ ለውጥ እውን ለማድረግ ያንዳንዳችን የየድርሻችንን መወጣት አለብን የሚለውን ሐሳብ በደንብ መቀበልም ይጠይቃል።
አምባሳደር ራይነር ለአዲስ ሐሳብ ለአዲስ ህልም ለአዲስ ባህል ጋብዛሉ።
In the United States we have a tradition at the start of a new year called the New Year's Resolution. When the clock strikes midnight we make a resolution a commitment
በአሜሪካ አዲስ አመት መባቻ ላይ ቃል የምንገባበት ባህል አለን እኩለ ሌሊት ላይ ካሮጌው ወደ አዲስ አመት መሽጋገራችን ሲበሰር ሁላችንም ለየራሳችን በአመቱ የተሻለ ነገር ለመከወን ቃል እንገባለን
ጤናማ ያመጋገብ ስርዓት መከተል ለመከተል አዲስ ክህሎት ወይም ለሌሎች መልካምን ለማዋል ሊሆን እንደሚችል አምባሳደር ማይክ ሬነር ተቆመው የምንመኘውን የተሻለ ነገ ለማሰብም ሆነ በጥረታችን እሁን ለማድረግ የአዲስ አመት ቃል ኪዳን ትልቅ እድል ይፈጥራል ብለዋል በማከል
As Ethiopians around the world welcome a new year I encourage all of us to make a resolution to find a way to make our lives
በመላው ዓለም የሚገኙ ኢትዮጵያውያን አዲስ አመትን ሲቀበሉ የራሳቸውንም ሆነ የሌሎችን ህይወት ለመቀየር የሚያስችል ጥረት ለማድረግ ቃል እንዲገቡ አበረታታለሁ በጋራ ለተሻለ ነገር የምንሰራ ከሆነ ከአምናው ዘንድሮ በርግጠኝነት የተሻለ ይሆናል
All of us at the US embassy are ready and eager to do our part to support Ethiopia's success in the year ahead.
Embassy ለኢትዮጵያ ቀጣይ ስኬትና ለሀገሪቱ ሀገራት ለሁለቱ ሀገሮች የበለጠ ጠንካራ አጋርነትን የበኩሉን ለመወጣት ትልቅ ፍላጎትና ዝግጅት አለው። ሁሉም ኢትዮጵያውያን የሚገባቸውን የተሻለ ነገር ለመፍጠር ኤምባሲው ማድረግ አለበት የምትሉትን እንዲሁም እናንተ እየተወጣችሁ ያላችሁትን ነገር ለመስማት ዝግጁ ነኝ።
አዲሱ አመት አሉ አምባሳደር ራይነር መልእክታቸውን በማጠቃለል የሰላም የብልጽግናና የደስታ እንዲሆንላችሁ ልባዊ ምኞቴን ገልጻለሁ
My sincerest wishes for a peaceful, prosperous and happy new year. Melkam Adis Amet.
እናመሰግናለን አምባሳደር
እናመሰግናለን በእኛም በኩል መልእክቶ እንደዚሁ ደርሷል እንግዲህ ወደ ተከታዩ ዝግጅት ከመላፋችን በፊት ሙዚቃ እንጋብዝ አዲሱ እዚ እንቆቅልሽ
ካለን ምን አውቃውክ
በዚህ አመት በአውሮፓና በአሜሪካ የጦፈ ገበያ ይወረደለት ይወጣለት የሸቀጥ አይነት ምንድነው ቢሉ ምን ትላለህ
እኔም ስለገዛው ሻንጣ
እንደውክብኛ ያውክብኛ አገር ተጠኛለ ኢትዮጵያን ተጠኛለ በየጠብቀ ነበር
ለማለጋራችን ተሆናለሽ ግን
የኩኩ ሰብስቤ የበረሃው ሀገር ስደተኛ ለዚህ መልስ ይሰጥ
አዎ ሌላም ነገር ነበር ግን ሰዓት አይበቃም ዛሬ ምን
እንላለና ነገም ባልኮ ነው ነገም አብረን
እሺ
ክቡራትና ክቡራን አድማጮች እናመሰግናለን። ኩኩ ሰብስቤን እንግዲህ ገና በዓሉ ይከርም ይዘልቃል። አበሻው ወደ አገሩ እየገባ ነው። ኢትዮጵያዊ ሁሉ መልካም ምኞት መግለጫ ካላችሁ የተከበራችሁ አድማጮች በስልክ ቁጥርም በኢሜይልም ላኩልን። ነገም ዝግጅታችን ስለሚቀጥል አዲሱ የምትለው ነገር ካለ።
ዛሬ ሚሊኒየም አዳራሽ የተደረገው ስነ ስርዓት እጅግ በጣም ልብ የሚነካ ነበረ።
እየተደረገ ያለው
የክብር እየተደረገ ያለው አመሰግናለሁ። ጠቅላይ ሚኒስትሩ የክብር እንግዳ ነበሩ። ባስተላለፉት መልእክት ልቤ ውስጥ የገባው ከሙያችን አንጻር ነው፣ አንተን የሚመለከታል። ጋዜጠኞች አሉ በዚህ ዓመት አራተኛ መንግስትነታቸውን የሚያረጋግጡበት እውነተኛና ሀቀኛ ዘገባ የሚያቀርቡበት ሌብነትንና ሙሰኝነትን የሚያጋልጡበት ዓመት እንደሚሆን ተስፋ አለኝ ሲሉ በጣም ደስ ይላል።
እሳቸውና መንግስታቸው ከጎናችን ይቁም ይተባበር እንጂ ወደ ኋላ አንልም። እስካሁን ድረስም
ይመስላሉ ለእስክንድር እኮ ሰጡልን ቃላቸውን።
አዎ፣ እናመሰግናለን ጠቅላይ ሚኒስትሩን። ወደ ተከታዩ ዘገባ እንለፍ። ሎስ አንጀለስ ከተማ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የ2011 አዲስ ዓመትን በድምቀት አክብረዋል። የዘንድሮው አዲስ ዓመት ለኢትዮጵያውያን የደስታና የፍቅር ዘመን ይሆን ዘንድም ተመኝተዋል። ሎስ አንጀለስ ያለው ሪፖርተራችን ዳንኤል አርጋው ተከታዩን ዘግቧል።
አልፎ መስከረም ሲጠባ ወዳጅ ከወዳጁ ዘመድ ከዘመዱ መገናኘቱና እንኳን አደረሰ እንኳን አደረሰሽ መባባሉ ከጥንት ጀምሮ የኖረ ኢትዮጵያዊ ይትባል ነው። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የአገር ርቀትና ድንበር ሳያግዳቸው አውዳመትን ሰብሰብ ብለው በጋራ ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማም በትላንትናው ዕለት የኢትዮጵያን የ2011 አዲስ ዓመትንና ትንሿ ኢትዮጵያ ተብሎ በከተማው አስተዳደር እውቅና የተሰጠበትን የ17ኛው ዓመት በታላቅ ድምቀት አክብረው ውሏል። አዲስ ራዕይ፣ አዲስ ተስፋ ሰንቀው በጋለ ሀገራዊ ስሜትና ባህል አሸብርቀው አዲስ ዓመትን በድምቀት ተቀብሏል። ከበዓሉ ድምተኞች ጋርም ከፊል ቆይታ አድርጌ ነበር።
በመጀመሪያ ደረጃ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እዚህ ሊትል ኢትዮጵያ ነው ያገኘኋችሁ። በዓልን አዲስ ዓመትን እያከበራችሁ ነው። ከስማችሁ እንጀምራለሁ። ማን ልበል?
መኮንን በቀለ እባላለሁ።
እሺ መኮንን፣ አዲሱ ዓመት እንዴት እያከበርክ ነው? ከዘንድሮ ለየት የሚለውስ ምንድን ነው?
አዲስ ዓመት በጣም ልዩ ነው። ዘንድሮ ለየት የሚያደርገው ኢትዮጵያ ሕዝብ ከነበረበት ጭቆና ተላቆ በአዲስ መንፈስ በአዲስ ደስታ በጣም ልዩ በሆነ ፍቅር በነጻነት እያከበረ ስለሆነ በጣም 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 ልዩ ነው ለኛ እና እንዲህ አይነት በዓል ማክበር ለኛ በጣም በጣም ልዩ ነው። በጣም ደስ ብሎኛል።
ማልበል ስምን? ዳንኤል አሌ ገርግስ እባላለሁ። እሺ ዳንኤል፣ አሁን ያገኘኸው ሊትል ኢትዮጵያ አዲስ ዓመትን እያከበርክ ነው። በዓሉ እንዴት እያከበራችሁ?
በዓሉ እንግዲህ ለእኔ ያው የመጀመሪያ ዓመቴ ነው እና በጣም ደስ በሚል ሁኔታ ነው። በአጠቃላይ ደስተኛ ነኝ። ኦልሬዲ ባለው ሂደት በሀገራችንም ባለው ሂደት እና በዚህም አሁን ባለንበት ሊትል ኢትዮጵያ ላይ አንድ ላይ ደስታ ድርብ ጥፍ ሆኖ ነው እያከበርን ያለ ነው። አለቆቻችን ንበል ያው በዛ ላይ በሰላም ሀገራቸው ገብተው በማየት የራሱ ለእኔ ትልቅ ትልቅ ደስታ ነው። በቃ የምፈልገው ነገር ይሄን ነበረና አግኝቻለሁ። ደስ ብሎኛል። ደስ ይበላቸው የኢትዮጵያ መላው ኢትዮጵያ ሕዝብ ደስ ይበለው፣ ደስ ይበላቸው።
ማልበሌ ነው
የምቤት። ስሜ ቤዛ እሸቱ ይባላል። ዛሬ ሊትል ኢትዮጵያ የኢትዮጵያን ቀን ለማክበር ነው እዚህ የተገኘው። ያለፈው 27 ዓመት የነበረብን ልዩነታችንን ትተን በአንድነት በፍቅር ሁሉም ኢትዮጵያ ሁሉም ብሔር ብሔረሰብ ተሰብስቦ በአንድነት ሲጫወት ሲጨፍር ፍንደቃውን ሲያሳይ ያለበት ነው። በጣም ደስ ብሎኛል። ኢትዮጵያም ደግሞ አዲሱ ዘመን ከአዲስ መንፈስ ጋር በመሆኑ እኔ በጣም ደስተኛ ነኝ። ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ ለአዲሱ ዓመት። ለመላ ለቤተሰቦቼ ወዳጆቼም እንኳን አደረሳችሁ ላለው። ኢትዮጵያ ሁላችንም አንድ ነን። ኢትዮጵያ ለዘላለም ትኖር።
ሁላችሁንም እጅግ አድርጌ አመሰግናለሁ። መልካም አዲስ ዓመት።
መልካም አዲስ ዓመት። እኛም እናመሰግናለን።
ዳንኤልን እናመሰግናለን ለዘገባው። እንግዲህ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ሁሉ እንኳን አደረሳችሁ እያልን
እንሰናበታችሁ። ሰሎሞን እንኳን አደረሰ።
እንኳን አብሮ አደረሰን። አዲሱ
እንኳን አብሮ አደረሰን።
ዘሪሁ ጌታሁን እንቁጣጣሽ